በሕክምና የበጎ አድራጎት አገልግሎት የ25 ዓመታት አገልግሎት ጉዞ ይሰኛል። የተመሰረተበትን 25ኛ ዓመት መታሰቢያ ከትላንት በስቲያ ቅዳሜ ከዋሽንግተን ዲሲ ወጣ ብላ በመትገኘው የአርሊንግተን ከተማ ባካሄደው ዓመታዊ የሕክምና ሳይንስ ጉባኤ ያከበረው ፒፕል ቱ ፒፕል በተሰኘ የእንግሊዝኛ መጠሪያው ይበልጡን የሚታወቀው የሕክምና በጎ አድራጎት ባለሙያዎች ማህበርን የተመለከተ ዘገባ ነው። ዋና መቀመጫውን በዩናይትድ ስቴትስ ያደረገው ፒፕል ቱ ፒፕል አብዛኞቹ አባላቱ ኢትዮጵያውያን የሕክምና ባለሙያዎች ቢሆኑም ኢትዮጵያውያን ያልሆኑ ከፍተኛ እውቅና ያላቸው የሕክምና ባለሙያዎችም ለአመታት የተሳተፉበት ነው። ከሕክምና አገልግሎቶችና የሕክምና ትምህርት ተሳትፎዎችም በተጨማሪም በሌሎች እርዳታ የሚሹ ማህበራዊ ጉዳዮች ላይ አስተዋጽኦ ሲያደርግ የቆየ ገባሬ ሰናይ ድርጅት ነው። ይህንኑ መነሻ በማድረግ ከድርጅቱ አመራር አባላት ሁለቱን ጋብዘው ባጭሩ ያወያየው አሉላ ከበደ ነው። ወደዛ ነው የምናልፈው።
ኢትዮጵያ ውስጥ ባለፉት በርካታ አመታት በተለይ በሕክምና ላይ ያተኮሩ ስራዎችን በመስራት የሚታወቀው People to People የተባለው የበጎ አድራጎት ድርጅታቸው በዘንድሮ ጉባኤውም ባለፉት 25 አመታት ጉዞ እንዳደረገው ሁሉ ወቅታዊ ሆነ አንድ ጭብጥ መርጦ የዘርፉን ባለሙያዎች አወያይቷል። በግርድፉ ወደ አማርኛ ሲመለስ የሰው ሰራሽ ልህቀት በ21ኛው ክፍለ ዘመን የሕክምና አገልግሎትና የሕክምና ሳይንስ እርግጥ አፍሪካ ፈጥና የምትጨብጠው የቴክኖሎጂ እመርታ የሚል ስያሜ በሰጠውና ከትላንት በስቲያ በተካሄደው መድረክ የቴክኖሎጂውን በረከቶችና ፈተና ቀደም ሲል ከተዘገቡ ቴክኖሎጂዎች ጋር በማነጻጸር የድርጅቱ መስራች ፕሬዚዳንት ዶክተር ናውጋው ማሃሪ እንዲህ አስረድተዋል።
እንግዲህ 25 ዓመት በተለያየ ፕሮጀክቶች ሙከራው ተደርጓል። ደግሞ 25 ዓመት ሲባል እንዲሁ ዝም ብሎ ያለ ምንም ችግር አይደለም። ሆኖም ግን ዋና መመሪያችን እኛ አለንበት ላይ እየደረስ ነው፣ ሀገራችን ህዝባችን ስለረዳን ስለሆነ እኛ ደግሞ እዚህ ከደረስን በኋላ ላስተማረን ህዝብ የሚቻለውን መርዳት ደግሞ እግዚአብሔር የሚወደው አካሄድና ስራ ነው በሚል ነው። እሱ ነው ትልቁ የኛ ችግር ቢያጋጥመን ወደፊት ለመሄድ ሞራል የሚሰጠን። ከዚህ አንጻር አሁን ደግሞ ከ25 ዓመት በኋላ ቆም ብለን እንዴት ነው ወደፊት በምን መንገድ ነው እስካሁን ሰራ ነው ላይ ምን ቢጨመር ጥሩ ነው፣ ምን ላይ ፕራዮሪቲ ንስጥ በሚባልበት ጊዜ አርቲፊሻል ኢንቴሊጀንስ እኛ ሜዲካል ስኩል እያለን ፔጀር አልነበረም፣ አይፎን አልነበረም። ወደድነውም ጠላነውም ያ ይቀጥላል። አይ ኢትዮጵያ አይፎን እንዴት አድርጎ ነው የሚጠቀመው የሚቻል አይመስለንም ነበረ። ግን አሁን ብዙ ሰው ተጠርስ ሳይቀር አይፎን አለ። ስለዚህ ትክክል ነው፣ የአርቲፊሻል ኢንቴሊጀንስ ብዙ ምንድነው እንደው ብዛ ስብሰባው ላይ ሲምግን ግን የሰው ልጅ በጭንቅላቱ ያስባል። አርቲፊሻል ኢንቴሊጀንስ በምንበት ጊዜ የማሰብ ሁኔታው በምንድን ነው የሚሄደው የሚል ጥያቄ የሚተነሱ ነው። ዳታ አልጎሪዝም ላይ የተመሰረተ ነው። በአሁኑ ሰዓት አፍሪካ ውስጥም ገብቷል። ሳውዝ አፍሪካ፣ ናይጄሪያ፣ ሩዋንዳ፣ ኪጋሊ አሁን አንድ ኤክስፐርት ናይጄሪያ ታናንዳች ኦርጋናይዜሽን ማናጀር ሐኪሞቹ ናይጄሪያ ውስጥ በሽተኞችን በሚያናግሩበት ጊዜ ኖታቸውን ለመጻፍ ኤአይ ይጠቀማሉ። ኤክስፐርቶች እዚያ ላይ እንደተናገሩት ኤአይም ልክ በዌስት እንደምናውቀው ለመጠቀም ትክክል ነው። ኢንፍራስትራክቸር በጣም ወሳኝ ነው። ዲጂታል ሊትሬሲ ወሳኝ ነው።
ከሁለት አስርት ዓመታት በላይ በዘለቀ ጉዞ በሀገር ውስጥ ካሉ የሙያ አጋሮቻቸው ጋር በመተባበር ያዘጋጇቸውን የከፍተኛ ትምህርት ፕሮግራሞች ጨምሮ ድርጅታቸው ፒፕል ቱ ፒፕል ካከናወናቸው አበይ ስራዎች አንዳንዱን በመጥቀስ ያስረዱት ደግሞ የድርጅቱ ስራ አመራር ኃላፊና የሕክምና ተልእኮ ፕሮግራሞች ዲሬክተሩ ዶክተር አብርሃም በትረ ናቸው።
መድኃኒቶችን አፈላልጎ በመስጠት አዳሪ ትምህርት ቤትን በመክፈት ከቤት እናትና አባታቸውን ያጡትን እነሱን አሰባስቦ እነኛ ልጆች እስካሁን ድረስ ይሁም ላይ ለሀያ አመት አካባቢ የተረዱ ትልቅ ደረጃ ላይ የደረሱ ዶክተር፣ ኢንጂነር እንደዚሁም ሎየር ሁሉ የሆኑ አሉ። ኢመርጀንሲ ሜዲሲን ሬዚደንሲ ፕሮግራም፣ ኒውሮሎጂ ሬዚደንሲ ፕሮግራም በማቋቋም ከዚህ በፊት ኢትዮጵያ ውስጥ ኖሮ የማያውቀውን ሀገራችን የዛ ተጠቃሚ እንዲሆን ስፔሻሊስት ማግኘት ማለት ትልቅ ነገር ነው። ከዚህ በመቀጠል ደግሞ አሁን ትላንትናም እንደተነገረው የአክሬዲቴሽን ፕሮግራም፣ የአክሬዲቴሽን ማለት ኳሊቲ ማለት ነው። ያ ደግሞ ሀገራችን አፍሪካ ካሉም የአሜሪካም ካሉ ኢንስቲትዩሽኖች እኩል እንድትሆን ተማሪዎቻቸው ወይም ደግሞ ሐኪሞቻችን ፕሮፌሽናሎቻችን እኩል አስተዋጽኦ እንዲኖራቸው ትምህርት ቤቶች አክሬዲት መሆን ስለነበረባቸው ከጤና ጥበቃ ጋር በመተባበር አሁን የአክሬዲቴሽን ፕሮግራሙ ብዙ ስራዎችን ተሰርቶ አክሬዲት የሚሆኑበት ሁኔታ አለ። ዶክተር ከበደ ከነ ዶክተር አንተነህ እና ዶክተር ናውጋው ጋር በመሆን ሄማቶሎጂ አንኮሎጂ ፌሎሺፕ ፕሮግራም መስርተው እዛም ላይ እየተሰራ ነው። በሜዲካል ሚሽኑ ዳታ በማድረግ ወደ 15 የሚሆኑ ሚሽኖችን እያንዳንዱ ፊዚያሽኖችን ለጤና ባለሙያዎችን በማስተባበር ወደ 300-400 ሺህ ዶላር አካባቢ አውጥተን እርዳታ አድርገናል። ትምህርት ቤቶች ፈራርሰው ነበር፣ ትምህርት ቤቶችንም እንደዚህ ጠግነናል እና በአጠቃላይ ለአምስት ዓመታት የተሰሩት ስራዎች እንዲሁ ባጭሩ የሚገለጹ ሳይሆኑ ብዙ ነገሮች ናቸው።
የኤች አይ ቪ ኤድስ ወረርሽኝ ስርጭት እጅግ ከፍተኛ ደረጃ ላይ ደርሶ በነበረበትና የብዙ ሰዎችንም ህይወት በቀጠፈበት እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ መገባደጃ ያን አስከፊ ሁኔታ ለመለወጥ ታልሞ መመስረቱን ያስታወሱት ዶክተር ናውጋው በበኩላቸው እጅግ ግዙፍ የማህበረሰብ ፈተና ለመቅረብ በሚደረገው ጥረት ለማገዝ የተጀመረው ጥናቸው የመጣበትን ጎዳና በውይይታቸው እንዲህ ቃኝተውታል።
የተመሰረተው በፈረንጆች 1999 ነው። ዋና የተመሰረተበት ምክንያት በጊዜው ኤችአይቪኤድስ ትልቅ ችግር ነበረ። በዓለም ካለው ኤችአይቪኤድስ 9% ኢትዮጵያ ነበረ። በጊዜው ደግሞ የኢትዮጵያ ፖፕሌሽን ከዓለም ጋር ሲወዳደር 1% ነበር። እንግዲህ እነዚህ ቁጥሮች ምን ያህል ትልቅ ችግር እንደነበረ ሊጠቁም ይችላል። እና ምንድን ነው ያኔ አንደኛ አዲስ በሽታ ነበረ እና ደግሞ በጣም ፕራይቬት በሆነ መንገድ ስለሚተላለፍ ሰው ማመመኝም ለማለት ፍራቻ፣ ጥቃይ፣ ሪጀክት መደረግ ብዙ ነበረ እና የመጀመሪያው 4-6 በዌን ውስጥ እኛን ሁኔ ያስረተኑ ሰዎች አስተባብረን ገና ፒፕል ቱ ሳይመሰረት ማለት ነው ችግሩ ከባድ ችግር እንደነበረ ግንዛቤ ስለነበረ በኢትዮጵያ ሄደን የመጀመሪያውን ኮንፈረንስ ተደረገ። ያ ኮንፈረንስ ብዙ አይን ገለጠ። በሚሊያም ብዙ ከፈረጅ ነበረው። በየቦታውን ሄደን ካየን በኋላ እንዴ ነው ይሄ ችግር? በጊዜው በጦርነት በምን ከሞተው የበለጠ በኤችአይቪኤድስ የሞተው ይበልጣል። ትምህርት ሰጣ ያደረሰችን ሀገር ምን ማድረግ አለብን? የኢንፎርሜሽን ክፍተት ነበር፣ የጤና ክፍተት እና ይህንን ከማስተማር ነው የተጀመረው። ከዚያ ቀጥሎ ደግሞ በበሽታው ምክንያት ወላጅ አልባ የሆኑ ልጆችን ለኢዳን ፌተር እናደግና እየሰበሰቡ 600-800 የሚሆኑ ህጻናት ጋር ማክበር ነበረ። ግን ይሄ ደግሞ የአንድ ቀን ነው። ወደፊት ቀጣይ በሆነ መንገድ ሲባል ትምህርት ቤት ተከፈተ። ቅድም ዶክተር አብርሃም ነካነካ ያደረገው ያ ትምህርት ቤት ደግሞ በተለይ ሴቶች ባህራዊ ትምህርት ቤት ትንሽ የፋይናንሽል ችግር ያለባቸውን ደግሞ በተመላላሽ ተገቢውን እርዳታ ሲደረግ ቆየ። መጀመሪያ ይሄ ሲጀመር ኤች አይ ቪ ኤድስ እንኳን ኢትዮጵያ እዚህ ሀገር በውጭ መድኃኒት አልነበረው። በኋላ መድኃኒቱም እየተገኘ ሲሄድ እነዚያ መድኃኒቶች ኢትዮጵያ ውስጥ ሬጅስተር ሳልነበሩ አንድ የመጀመሪያ ፍልኮናዞል ለሚባለው ጉሮሯቸው የሚቆስሉ ጭንቅላታቸው ለሚቆስሉትም የሚሰጥ መድኃኒት እና ፍቱ የሆነ ረዝም ጊዜ ለመኖርም የረዳ መድኃኒት ነው። ጤና ጥበቃና ፋይዘርን አገናኝተን ለያ መድኃኒት በነጻ ላልተወሰነ ጊዜ ኢትዮጵያ ውስጥ እንዲገባ ተደርጓል። ከዚያ በኋላ ፒፕል ቱ ፒፕል ሲመሰረት አንድ ችግር ሲመጣ የህዝብ ችግር በህዝብ የሚፈታው በሚል ነው መመሪያችን። እና አንደኛው ፒፕል ቱ ፒፕል ይህ በአሜሪካን የተቋቋሙ ሲቋቋሙ የወገናችንን ችግር በወገናችን ይፈታል። እና ፒፕል ቱ ፒፕል ደግሞ እንደ ድልድይ ይሆንና ቴክኖሎጂን ኖሌጅን ወደ ኢትዮጵያ ያስተላልፋል። ምክንያቱም አንድ ሀገር ከድህነትም በቴክኖሎጂም ለማድረግ ትምህርት እና ጤና ያስፈልጋል። አውሮፓን ብንወስድ፣ አሜሪካን ብንወስድ፣ ከሌላው ከአፍሪካ ከኤዥያ የሚሻሉት በትምህርት በጤና ስለበለጸጉ ነው። እና በትምህርት ያልበለጸገ ሀገር ለማደግ ከባድ ነው። ስለዚህ እኛም የምንችለውን ደግሞ ኢትዮጵያ ካሉ ከኢንቨስተሮች ጋር አብሮ በመስራት በተለይም ከመጀመሪያው ጀምሮ ከጤና ጥበቃ ጋር ለረጅም ጊዜ በመፈራረም ጤናን ትምህርት ላይ ብዙ ተሰርቷል።
በአማርኛው ግርድፍ ስያሜው የሰው ሰራሽ ልህቀት በ21ኛው ክፍለ ዘመን የሕክምና አገልግሎትና የሕክምና ሳይንስ እርግጥ አፍሪካ ፈጥና የምትጨብጠው የቴክኖሎጂ እመርታ የሚል ስያሜ የሰጡትን የሰው ሰራሽ ልህቀት ቴክኖሎጂ በተለይ ለዘመናዊ ሕክምና የሚቸራቸውን በረከቶችና የሚደቅናቸውን ፈተናዎች መልከት ባደረጉበት ውይይት ቁጥራቸው የበዙ ብርቱ ደንቃራዎች ለተጋረጡባት አህጉረ አፍሪካ እንደምን ተጨባጭ ፋይዳዎች ያስገኝሆን? ምን አይነት ስራዎችስ ይጠብቃሉ? የሚሉትን ጨምሮ በውይይት የተሳተፉትን የሕክምናና የቴክኖሎጂ አዋቂዎች ጋብዘን በስፋት እንወያያለን። ለአሁኑ ግን የድርጅቱን መስራች ፕሬዝዳንት ዶክተር ናውጋው ማሃሪንና የድርጅቱን ስራ አመራር ኃላፊና የሕክምና ተልእኮ ፕሮግራሞች ዲሬክተር ዶክተር አብርሃም በትረን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።